Gambino VOA. የባለ ብዙ ቀለም ሐሳቦች መናኸሪያ ረጅም ያብሮነት ጎዳና
ጋቢና ቪኦኤ የአዲሱ ትውልድ ድምጽ።
ሰላም ለእናንተ ይሁን። ጋቢና ቪኦኤ ተጀመረ። ከአሜሪካ ድምጽ በመሽቱ ስርጭታችን ከሚደመጡት መካከል
እኛ ከገንዘቡ ችግር ከምንበላው ከምንጠጣው ነገር በላይ
የኔ ቤተሰብ የተሰኘውን የሰብአዊነት እንቅስቃሴ የሚያስተባብሩት ኡስታዝ በድሩ ሁሴን ናቸው። ኢትዮጵያን ተደጋግፈው ክፉ ቀንን እንዲያልፉ ያግዛል ስለተባለው መርሃ ግብር በምሽቱ ያጫውቱናል።
ውጭ ወጥቶ መውጣት እና ሌላውን ማህበረሰብ ማየት ራሱ እንዴት ነው ህይወትን እየኖርኩ ያለሁት የሚያስብሎን ብዙ ነገር የሚያሳስብ ይመስለኛል።
በወጣቶች ዘንድ ተወዳጅነቱ እየጨመረ የመጣውን በቡድን ተራራ የመውጣት እንቅስቃሴን በተመለከተ ዛሬ የሚያጫውተን አንድ ወጣትም ይዘናል። ቢንያም ሸሪፍ ይባላል። የአዲስ ሃይኪንግ መስራችም ነው። ቆየት ብለን እናገኘዋለን። ተጨማሪ መሰናዶዎችም ተካተዋል። እኔ ሀብታሙ ስዩም እባላለሁ፣ መርሃ ግብሩን እመራለሁ። ኤልያስ አስማረ ስርጭት ምህንድስናውን ያከናውናል። በመቀጠል ደግሞ ኤደን ገረመው የዓለምን ውሎና ዳር በአጫጭር የዓለም ዜናዎች ታስቃኝናለች።
አመሰግናለሁ ሀብታሙ። አድማጮች እንደምን አምሽታችኋል? በመንግስት የጸጥታ አስከባሪዎች እንግልት እየደረሰብን ነው ሲሉ አንዳንድ የምዕራብ ሸዋ ዞን ግንደበረት ወረዳ ነዋሪዎች ተናገሩ። መንግስት ኦነግ ሸኔ በማለት የሚገልጻቸው ታጣቂዎች 2 ሚሊሻዎችን ጠልፈው መውሰዳቸውንና በኋላም አንዱን መግደላቸው ለጅምላ እንግልቱ ምክንያት መሆኑ ተገልጿል። የወረዳው ጸጥታ ጽህፈት ቤት በነዋሪዎች የቀረበውን ቅሬታ በተመለከተ መረጃ እንደሌለው ሲገልጽ፣ የኦሮሚያ ጸጥታ ቢሮ ደግሞ ጉዳዩን እያጣራው ነው ሲል አስተውቋል። ዘገባውን ያደረሰችን ፀሐይ ዳምጠውናት። በቤንሻንጉል ጉምዝ መተከል ዞን ዳንጉር ወረዳ የሚንቀሳቀሱ ሽፍቶች በጉዞ ላይ የነበሩ የ14 ሰዎችን ህይወት እንዳጠፉ የክልሉ ጸጥታና ሰላም ግንባታ ቢሮ አስታወቀ። ከሟቾቹ መካከል አንዱም የቻይና ዜጋ መሆኑ ታውቋል። መንግስት በ14ቱ የታጠቁ ሽፍቶች ላይ እርምጃ መውሰዱንና ሁለቱ በመንግስት የጸጥታ አስከባሪዎች መማረካቸውን የቢሮው ኃላፊ አቶ ጋሹ ድጋስ ለአሜሪካ ድምጽ አስታውቀዋል። ዘገባው የናኮር መልካ ነው። ፕሬዚዳንት ዶናልድ ትራምፕ የአሜሪካ ወታደሮችን እስከ አመቱ ማብቂያ ላይ ባለው ጊዜ ከአፍጋኒስታን ለማስወጣት ማሰባቸው በሁለቱ ወገኖች መካከል ለተደረገው የሰላም ስምምነት ይጠቅማል ሲል ታሊባን አሞግሶታል። ታሊባን ፕሬዚዳንት ዶናልድ ትራምፕ ያቀረቡትን ሐሳብም አዎንታዊ እርምጃ ሲል አሞግሶታል። ይህ የእሳቸው አባባል እንደ አውሮፓውያን አቆጣጠር ባለፈው የካቲት 29 ለ19 ዓመታት የዘለቀውን ጦርነት ለማብቃት ሲባል ከዩናይትድ ስቴትስ ጋር የተፈረመውን የሰላም ስምምነት ተግባራዊ ወደ ማድረግ ያመራልን ብሎታል። አሜሪካዊቷ ገጣሚ ሉዊስ ግለክ የአመቱን የስነ ጽሑፍ ኖቤል ሽልማት አግኝተዋል። የስዊድኑ አካዳሚ ውበትን እንዳለ የሚያደምቅ ህልውናን ሁለንተናዊ የሚያደርግ የስነ ጽሑፍ ድምጽ ሲል የገጣሚዋን ስራዎች አሞግሶታል። ግለክ እስካሁን ድረስ 12 የግጥም ስብስቦችን አሳትመዋል። ከዚህ ቀደም የፑሊትዘርና የብሔራዊ መጽሐፍት ሽልማቶችንም አግኝተዋል። እያንዳንዳቸው የኖቤል ተሸላሚዎች የ1.1 ሚሊዮን ዶላር ሽልማት ያገኛሉ። አድማጮች ለሰዓቱ ያዝነላችሁ አጫጭር ዜናዎች እኚህ ነበሩ። ከቀሪ የጋቢና ፕሮግራሞች ጋር አብራችሁ ትቆዩ ዘንድ እንጋብዛለን። ከዜናዎቹ ጋር ኤደን ገረመው ነኝ ከዋሽንግተን ዲሲ።
ጋቢና ቪኦኤ ይቀጥላል። ከአሜሪካ ድምፅም በመደመጥ ላይ ይገኛል። አብራችሁን ስለምታመሹም እናመሰግናለን። ወደ ቀዳሚው ርዕሰ ጉዳይ እንሻገር።
ወገኔ ደም ደሜ ብርታቴነ ህልመ ህልሜ ያንተ መኖር የሚያኖረ አንተ ማለት የውኔ ወገኔነ ደም ደሜ።
የኔ ቤተሰብ አቅም ያላቸው ኢትዮጵያን ለሌላቸው የሚደርሱበትን መንገድ ያመቻቸ አዲስ የሰብአዊነት እንቅስቃሴ ነው። ዘርና ሃይማኖትን የማይለየው ይህ እንቅስቃሴ ከሌሎች የሰብአዊ ድጋፎች ለየት ያለ አሰራርንም ይዞ ብቅ ያለ ነው። ስለ እንቅስቃሴው ይዘትና የስካሁን ተግባራቱ እንዲያስረዱን የጠየቅናቸው የበድር ፋውንዴሽን መስራች የዚህም እንቅስቃሴ አስተባባሪ ናቸው። ኡስታዝ በድር ሁሴን ስለ አመሰራረቱ ቀድመው ይነግሩናል።
እንግዲህ የኔ ቤተሰብ የሚለው ፕሮጀክት የተጀመረው 5 ወር በፊት ነው። ወደ 6 ወር አካባቢ ኮቪድ ኢትዮጵያ ውስጥ በዓለም ላይ አሳሳቢ በሆነበት ጊዜና ኢትዮጵያ ደግሞ ያው እንደ አንድ የዓለም ሀገር ጋት ላይ በሆነችበት ሰዓት ነው የተጀመረው። ከዛ በፊት በድር ፋውንዴሽን የሚል በእኔ የተመሰረተ አንድ ግብረሰናይ ድርጅት አለ። ኢንዶመንት ኦርጋናይዜሽን ነው፣ የዘለቄታ በጎ አድራጎት ድርጅት። በዋነኝነት ያ ድርጅት ስራ የሚሰራው በትምህርት በስልጠናና ጥናትና ምርምር ላይ አተኩሮ የሚሰራ ድርጅት ነው። ልክ ኮቪድ በመጣ ጊዜ የፓነል ዲስከሽን በሁለት ፓርቲ 12 ሰዓት የስድስት ሰዓት ፕሮግራም ለሜይንስትሪም ሚዲያዎች እንዲሆን ግንዛቤ ማስጨበጫ ነው። ስለ ኮሮና ኮቪድ-19 የተለያዩ የተዛቡ አስተሳሰቦችን መምህራን ጋብዘን ግንዛቤ የሚያስጨብቅ ነገር ጥንቃቄ ማድረግና እምነት የማይጋጭ መሆኑን የእምነት መምህራኖቹ እንዲያስተምሩ ወይም ያን ገለጻ እንዲያደርጉ አድርገን እዛ ላይ የተነሱ ሀሳብ ነው። ቤተሰብ አቅመ ደካማ በሆኑ ቤተሰቦች እና አቅም ባላቸው ግለሰቦች እና ቤተሰቦች፣ ድርጅቶች መካከል ትስስር መፍጠር ብንችል ይህንን መከራ መሻገር እንችላለን። መንግስት ብቻውን የሚችለው አይደለም። ግለሰቦች፣ ትልልቅ ኮርፖሬት ቢዝነሶች እንደ ሶሻል ሪስፖንሲቢሊቲ እንደ ማህበረሰባዊ ኃላፊነት ተወስዶ ይህንን ስራ መስራት ብንችል የሚል ፕሮጀክት ቀርጸን ነው የተንቀሳቀስነው። ከስድስት ወር በፊት ነው የተጀመረው።
የእኔ ቤተሰብ የተሰኘው እንቅስቃሴ የተቸገሩ ሰዎችን ለማገዝ ለየት ያለ አቀራረብ ይዞ እንደመጣ ነው የሰማ ነው። በምን ሁኔታ ነው ድጋፉ የሚደረገው? ለየት ስላለ አሰራሩ ደግሞ ትንሽ ይበሉን።
የመረዳዳት ቀልቸሩ አለ ኢትዮጵያ ውስጥ። አሁን በተለይ ኮሮና ከመጣ በኋላ በጣም ብዙ የመተጋገዝ የመተሳሰር ሂደቶች በየቦታው እየታዩ ነው። ግን አንድ ሰው እርዳታ ሲያደርግ ያ እርዳታው ማን ጋር እንደደረሰ የሚያቀብበት አይነት ፕላትፎርም የለም። እኛ ያንን ነው ሪቨርሽናይዝ ለማድረግ የሞከር ነው። ለምሳሌ ሀብታሙ አንድ ሰው ቤተሰብ ይዛለው ስትለን ያን ቤተሰብ ሙሉ አድራሻውን እስከ ስልክ ቁጥሩ፣ አካውንት ቁጥሩ፣ ኤቭሪቲንግ ለአንተ እንሰጥሃለን ማለት ነው። ያን ከየት ነው የምናገኘው? የድሃ ድሃ ተብለው የተለዩ ከክፍለ ከተማ ይኖራሉ። እነሱን ዳታቤዝ እንወስዳለን ከክፍለ ከተማ ጋር በመነጋገር። እንደዚሁም አንዳንድ ኤንጂዎች ይኖራሉ በስራቸው የያዟቸው አሁን ግን ማስተዳደር ያቃታቸው ቤተሰቦች ይኖራሉ። እነኛ እንይዛለን። ሌላው ደግሞ ሰው በየሰፈሩ እገሌ ችግረኛ ነው ብሎ የሚለያቸው የራሱ ሰዎች ይኖራሉ። ይህንን ሰው በዚህ ፕሮጀክት ታቅፎልኝ መያዝ እፈልጋለሁ ብሎ ደግሞ ራሱ ይዞልን የሚመጣ ይኖራልና በተለያየ አይነት መንገድ የሚመጡትን ወደ እኛ ዳታ ቤዝ እያስገባን በእኛ ጥናት 2000 ብር በአማካኝ አንድ ኢትዮጵያዊ ቤተሰብ 5 የቤተሰብ አባላት ይኖሩታል። ከዛ በላይም በታችም ሊሆን ይችላል፣ ግን ሳይራብ ማሳለፍ የሚችልበት 2000 ብር ኢንካሽ እንዲደርሰው እናደርጋለን። አንዱ ልዩ ባህሪው ይህ ነው። የተረጅነት ስሜትን ለማጥፋት ሁሉም የሚረዱ ቤተሰቦች አካውንታቸው ጋር ነው ዲፖዚት የሚደረግላቸው። ከዛ አካውንት ራሳቸው ክብራቸውን ጠብቀው ነው የሚያስቡት። የአስቤዛ ማድረስ ይቻል ነበር፣ ግን አስቤዛ በእኛ ጥናት ኢፌክቲቭ አይደለም። ምክንያቱም ሰዎች የሚፈልጉትን ነገር አይደለም የምንሰጣቸው። አንዳንድ ጊዜ ምን ይፈጠራል? ለምሳሌ ጤፍ ወይም እንጀራ ይፈልግና አንድ ሰው ፊኖ ዱቄት ከተሰጠው ያን ዱቄት በቅናሽ ሽጦ እሱ የሚፈልገውን ነገር ይገዛል። ቡና አምሮት ያለባቸው እናቶች ይኖራሉ። አስቤዛ የሚወስድላቸው ያን ችግራቸውን አይሰታም እና 2000 ብሯን ማኔጅ ማድረግ ይችላል። እነርሱ ያን በአካውንታቸው እናስገባላቸዋለን። ሌላው ጠቀሜታ ደግሞ ሰዎች በሰፈራቸው ያሉ ጥቃቅንና አነስተኛ ሱቆች፣ ጉልቶች፣ እነኚህ የኢኮኖሚ መነቃቃት ይፈጥርላቸዋል። እኛ ከቬንደር ወይም ከዋና አስመጪ በቅናሽ ዋጋ ሊሆን ይችላል የምንገዛው፣ እሱ ጥቅም ሊኖረው ይችላል። ግን እነኚህን ከስር ሊጠቀሙ የሚችሉ ጥቃቅን ስራ ላይ ያሉ ሰዎችን ማነቃቃት አንችልም አምጠን የምናከፋፍላቸው ከሆነ። ስለዚህ ተጓዳኝ የሆኑ ጥቅሞችን ታሳቢ በማድረግ በዚህ ዙሪያ የተሰሩ ጥናቶችንም በማየት ኢፌክቲቭነሱን ስላመንበት የገንዘብ እገዛ ነው የምናደርገው። ከዛ በተጨማሪ ዋነኛውና ትልቁ ኮርስ ሀሳቡ የሚረዳው ሰው የሚረዳውን ቤተሰብ እንዲያቀው፣ ቤተሰቡ አድርጎ እንዲይዘው፣ እንዲጠይቀው፣ አይዞህ እንዲለው እንፈልጋለን። ምክንያቱም ይህንን በተግባር አይተነዋል። በጣም የተቸገሩ እናቶች እኛ ከገንዘቡ ችግር ከምንበላው ከምንጠጣው ነገር በላይ ሰው ነው የራበን ያሉን ሰዎች አሉ። እባክህ እናቴ እንዴት ነሽ በለኝ ደውለህ። በጣም ልብ የሚነኩ ሰዎች አሉ። ሰው ርቧቸው ማለት ነው የሚጠይቃቸው፣ አይዞሽ የሚላቸው ሰው አጠው። ቨርጂኒያ ያለች አንዲት እህት ምናልባት ጊዜ ካለ ሀብታማ እሷንም ኢንተርቪው ብታደርጋት ደስ ይለኛል። ሲስተር የክሪቲካል ነርስ ባለሙያ ነች፣ ቤተልሔም ትባላለች። እሷ ያለቻት አንዲት ካንሰር በሽተኛ አለች። እቺ በሽተኛ አዚያ ቁራኛ ሁና ትኖር የነበረች ልጅ ልክ እሷ አይዞሽን ያለሁልሽ ስትላት ከአልጋ ወርና መንቀሳቀስ የጀመረች ሄዛች። እንዲህ አይነት ቤተሰቦች አሉ። በቃ ተስፋ ቆርጠው በህይወት የተቀመጡ ሰዎች ተስፋ መዝራትም ነው አንዱ የዚህ ፕሮጀክት አላማ፣ ከገንዘብ መረዳዳት ባሻገር ከዛ የበለጠ ሰው የሚያስፈልጋቸው ሰዎች አሉ። እና ፕሮጀክቱን ዩኒክ ያደርገዋል ብዬ የማስበው ይህ ነው። ሰዎች መካከል ትስስር የሚፈጠር ምናልባት የዛሬ 15-20 ዓመት እዛ ቤተሰብ ላይ ያለ አንድ ህፃን ልዛት የረዳ ነው። ዛሬ አይዞህ ብለን ሁለት ሺህ ብር ለአንድ ሰው ቀላል ሊሆን ይችላል። ምናልባት ውጭ ላሉ ሰዎች $65 ነው የሚሆነው፣ $70 ነው የሚሆነው። እቺ ለአንድ ማኪያቶ የምትወጣ ሳንቲም በአንድ ወር የአንድን ቤተሰብ ህይወት ግን ስቴቭ ማድረግ ትችላለች። ያችን ይዘው ያደጉ ህፃናት ነገ የሀገር መሪዎች የሚሆኑት እነዚህ ናቸው። ነገ ሐኪሞች እነዚህ ናቸው። ነገ ፈላስፋዎቹ እነዚህ ናቸው። እና ነገ ሊደር የሚሆኑት እነዚህ ናቸው። ያንን ማሰብም ትልቅ የመንፈስ ሳቲስፋክሽን ይሰጣል ያስባል።
አድማጮቻችን፣ የኔ ቤተሰብ ስለተሰኘው የሰብአዊ ድጋፍ እንቅስቃሴ ከኡስታዝ በድሩ ሁሴን ጋር የጀመርነው ቆይታ ተከታይ ክፍል ነገ ምሽት ይደመጣል። ወደ ቀጣዩ ዘገባ እናምራ። የዓለም አቀፍ ተቋማት መቀመጫ የሆነችው አዲስ አበባ ከተማ ውስጥ ከዕለት ዕለት እየጨመረ የሚሄደው የከተማ ግርግር፣ የድምፅ ውካታና በየመንገዱ የሚታየው የቆሻሻ ክምር ያስመረራቸው ወጣት ነዋሪዎቿ ከግርግሩ ርቆ ራስን ለማዳመጥ፣ ንጹሕ አየር ለማግኘትና አዳዲስ ነገሮችን ለማየት ከቅርብ ጊዜ ወዲህ በግልና በቡድን ሆነው ተራራ ለመውጣት ከከተማዎች ራቅ ወዳሉ ቦታዎች ሲጓዙ ይስተዋላሉ። አዲስ ሃይኪንግ የተሰኘ ከ17,000 በላይ አባላት ያሉት የፌስቡክ ስብስብም እነዚህን ጉዞዎች በየጊዜው በማሰናዳት ወጣቶችን ከተፈጥሮ ጋር የማገናኘት ስራ ይሰራል። ስመኝሽ የቆየ የአዲስ ሃይኪንግ መስራች የሆነውን ቤንያም ሸሪፍንና የቡድኑ ተሳታፊ የሆነ ወጣት ተራራ ውጪ አነጋግራ ወጣቶች እያዳበሩት ስለመጡት የተራራ መውጣት ባህል ታስቃኝናለች።
በውብ ሰንሰለታማ ተራራዎች የተከበቡ ስፍራዎችን ማየት፣ ደኖች የሞሉት ንጹህ አየር የሚተነፈስበትና የወፎች ዝማሬ የበዛበት ስፍራዎች ላይ ንጹህ አየር መተንፈስ፣ ተፈጥሮ በለገሰቻቸው ማራኪ ቦታዎች ላይ ከራስ ጋር የመነጋገሪያ ጊዜ ማግኘት፣ እነዚህ ሁሉ የድምጽ ባለሙያ የሆነውን የ26 ዓመቱን ረደላ መሐመድን በየ15 ቀኑ ከአዲስ አበባ ራቅ ወዳሉ ቦታዎች እንዲወጣ ምክንያት ከሚሆኑት ጥቂቶቹ ናቸው።
እኔ በራሴ ጸጥታን መውደዴ፣ ሙዚቃን መውደዴ እንደዚህ ጸጥ ያሉ ቦታዎችን ፈልጎ ማግኘት፣ ከዛ ደግሞ ከተፈጥሮ ጋር መግባባትን መውደዴ ደግሞ የሆነ መስዋዕትነት ከፍለሽ የምታገኘው ደስታ ነው። ተራራውን ስትወጪ ያደክማል፣ ግን ተራራው ላይ ሰገነቱ ላይ ሆነሽ የምታዩው መልክዓ ምድር ደስ ይላል። ያለ ከልካይ ያለ ገደብ ረጅም ርቀት አድማሱን አሻግረሽ ማየት መቻልሽን እሱን መውደዴ ይበልጥ ለዚህ አይነት ጉዞ ያነሳሳኝ ይመስለኛል።
ረደላ የእግር ጉዞ ማድረግና ከከተማ ራቅ ብሎ በመሄድ ለራሱ ጊዜ መስጠትን የተለማመደው ከ8 ዓመት በፊት ነበር። ይሄ ልምዱ ራሱን እንዲያዳምጥና በህይወቱ ጠንካራ እንዲሆን እንዳደረገው ይናገራል።
ጉዞን ከህይወት ጋር ነው የማገናኘው። ህይወት በጣም ብዙ ወጣ ወገባ ያለባት፣ መሰናክሎች የሚገዙባት ትግል ነው። ተራራ መውጣትን ሳስብ፣ ተፈጥሮ ጋር መሄድን ሳስብ እሱ ነው ቀድሞ የሚጠለም። ተራራ መውጣት በጣም አድካሚ ነው። ሲታይ ቀላል ነው። ላይ ሆኖ ፎቶ ተነስቶ አንድ ሰው ሲለቅ ያምራል። ግን ተራራ መውጣት በራሱ አድካሚ ነው። እያንዳንዱን እርምጃ እኔ ፈራመት በቃ ምንም ህይወቴ ላይ የማደርጋቸው እያንዳንዳቸው እንቅስቃሴዎች ወደ ስኬቴ ወደምፈልገው ቦታ እንደሚመሩኝ ለራሴ ማበርቻ ይሆኑኛል፣ ማጽናኛ ይሆኑኛል። ከዛ ከጀርባ የምትይዥው ድንኳንሽን ይዘሽ ነው፣ ምግብሽን ይዘሽ ነው የምትይዥው። እሱ ደግሞ ህይወትሽ ላይ ለአንቺ ማንም ኃላፊነት እንደማይወስድ ራስሽ ነሽ ለራስሽ ኃላፊነትሽን ወስደሽ መኖር እንዳለብሽ እሱን በደንብ ያስተምረኛል።
ከተለያዩ የኢትዮጵያ ክፍሎች ሰዎች የሚፈሱባት የኢትዮጵያ መዲና እጅግ የበዙ ነዋሪዎቿን በበቂ ሁኔታ የምታስተናግድበት መሰረታዊ ልማት ካለማሟላቷ ባሻገር ንጹህ አየር የሚያስተነፍሱ መናፈሻ ቦታዎች በቅጡ የላትም፣ ያሉትም በአግባቡ አገልግሎት አይሰጡም። በዚህ ምክንያት ካፌ ተቀምጦ መዋልን የጠሉ እንደ ረደላ ያሉ ወጣቶች የእግር ጉዞ ማድረግንና ከከተማ ራቅ ብሎ ተራሮችን በመውጣት አእምሯቸውን ለማደስ ይሞክራሉ። እነዚህ ወጣቶች አዲስ ሃይኪንግ በተሰኘ በፌስቡክ ድረ ገጽ አማካኝነት በተከፈተ ማህበረሰብ የተለያዩ ከከተማ ውጪ የሚደረጉ ጉዞዎችን በማዘጋጀት በርካቶች የተራራ መውጣት ልምድ እንዲስፋፋ እያደረጉ ይገኛሉ። የዚህ ቡድን መስራችና አስተባባሪ ደግሞ ቢኒያም ሸሪፍ የተሰኘ ወጣት ነው።
ከአካል ብቃት እንቅስቃሴ አንጻር ራሳቸውን ለማጠንከር ጥሩ አየር ለመተንፈስ ይረዳቸዋል እና እንዲህ አረንጓዴ የሆነ ቦታ መሆን ራሱ ለጤና በጣም ጥሩ ነው እና ሰዎችን ማግኘት፣ አዲስ ሰው መተዋወቅ፣ ውጪ ወጥቶ መውጣት እና ሌላውን ማህበረሰብ ማየት ራሱ እንዴት ነው ህይወትን እየኖርኩ ያለሁት የሚያስብሎንም ብዙ ነገር የሚያሳስብ ይመስለኛል። እና ሰው ይሄን ታገኛላችሁ ብዬ አይደለም ውጡ እምላቸው፣ ወጥታችሁ እስቲ ምን እንደምታገኙ አእምራችሁ ምን እንደሚነግራችሁ ፈልጉ፣ ጠይቁ ነው የምለው።
ቢኒያም የጂም አሰልጣኝ ነው። በግሉ ያደርገው የነበረው የእግር ጉዞ ልምድ በመነሳት በቅርቡ ያሉ ጓደኞቹንና የሚያሰለጥናቸውን ሰዎች በማስተባበር የጀመረው የአዲስ ሃይኪንግ ቡድን ዛሬ ከ17,000 በላይ አባላትን አፍርቷል። ዶክተሮች፣ አርክቴክቶች፣ ሰዓሊዎች፣ ደራሲዎች፣ ተማሪዎችና ሌሎች በተለያዩ የሙያ ዘርፍ የተሰማሩ በርካታ ወጣቶች በዚህ የፌስቡክ ገጽ አማካኝነት እየተገናኙ በኢትዮጵያ የተለያዩ ክፍሎች የሚገኙ ተራራዎችን ከመውጣት ባለፈ ትልቅ ቤተሰባዊ ትስስር መመስረታቸውንም ቢኒያም ያስረዳል።
በጣም ብዙ አይነት አለ። ኢቨን ተጋብተው የወለዱ አሉ። ከዚህ ከግሩፕ ስራ አብሮ የሚሰሩ አሉ። እና እኔ በጣም ደስ የሚለኝ እንደውም ስለ ተፈጥሮ ያላቸው ነገር መቀየሩ ነው። አካባቢያቸውን በፊት ተራራ ማለት በቃ ሩቅ የሚታይ ነው፣ ምንም ውስጡ የሚገባበት ሁሉ አይመስላቸውም ነበር አንዳንድ ሰዎች። እና አሁን ጥቅሙን ሲያዩት አካባቢን ለመንከባከብ ራሱ ማህበረሰቡ ላይ የፈጠረው ተጽዕኖ ትልቅ ነው እያስባል።
ረደላ ረጅም የእግር ጉዞንና ተራራ መውጣትን በግሉ የጀመረው ቢሆንም የአዲስ ሃይኪንግ ቡድን መመስረት ግን ልምዱን የበለጠ እንዲወደውና እንዲያዘወትረው እንዳደረገው ይናገራል።
የኔም የአብዛኛውም በተለይ አዲስ አበባ ላለው የተራራ መውጣት ጉዞ እንቅስቃሴ መነሻ ሊሆን ይችላል ብዬ የማስበው አዲስ ሃይኪንግ ግሩፕ ነው። አዲስ ሃይኪንግ ቢኒያም ሸሪፍ በሚባል ወጣት አማካኝነት የተጀመረ የጉዞ ግሩፕ ነው። እሱ ነው በደንብ ተራራዎች እንድናቅ እንዲህ አይነት ልምድ እንዲኖረን የተለየ አስተሳሰብ እንዲኖረን የተለያዩ ሰዎች ጋር እንድንገናኝ ልምድ እየሰጠ እያካፈለ እዚህ ያደረሰው አዲስ ሃይኪንግ ይመስለኛል።
የአዲስ ሃይኪንግ አባላት እስካሁን እንጦጦ፣ ሱባ፣ ሞገሌ፣ ጓሳ፣ አንኮበር፣ ወንጪና እንደ ባሌ ተራራዎች የመሳሰሉ ቦታዎች ተጉዘው ከማያውቋቸው የሀገራቸው ክፍሎች ጋር ተዋውቀዋል። ብርቅዬ እንስሳትን ጎብኝተዋል። በግላቸው መቼም የማይረሷቸውን ትዝታዎች አፍርተዋል። ተራራ ከመውጣት ባሻገርም በሚሄዱባቸው ቦታዎች ላይ ለሚኖሩና እርዳታ ለሚያስፈልጋቸው የማህበረሰብ ክፍሎች የአቅማቸውን ገንዘብ በማሰባሰብ ድጋፍ ያደርጋሉ። ቢኒያም እነዚህን ተግባራት ወጣቶቹን የተራራ መውጣቱን ልምድ ከስፖርትም ባለፈ እንዲያዩት እንደሚረዳቸው ይገልጻል።
ወጣቱ ፖዚቲቭ ኢነርጂ እንዲኖረው ያደርጋል። ስለ አካባቢው፣ ስለ ማህበረሰቡ፣ ስለ ራሱ ህይወትም ያለው አመለካከትም ይቀየራል እና ሰዎች እኔ ጋር ሲመጡ ስፖርት ነው ብለው ሁሌ ያን የአካል ብቃት እንቅስቃሴ ብቻ አድርገው እንዳይሄዱ አንድ ፕሮጀክት ጀምረን ነበር፣ ለምንድን ነው ሀይክ የምታደርጉት የሚል እና ሰው ግማሹ አሁን አንድ አለ ፎቶ ለማንሳት የሚል እና አካባቢውን ለማወቅ ተፈጥሮ ስለምወድ ሰው እነዛን ሁሉ ነገሮች ባየ ቁጥር ለምን ሀይቅ እንደሚያደርግ ከመጣ በኋላ ነው የሚያውቀው። ዳገት ወጥቼ እዛ ላይ መቆሜ ደስ ይለኛል የሚላል እና እንደዚህ አይነት ሰዎች ብዙ ይመጣሉ። ያን ኮሚኒቲ ማግኘትም ለኛ ትልቅ እድል ነው።
በአዲስ ሃይኪንግ ውስጥ በበጎ ፈቃደኝነት የማስተባበር ስራ የሚሰራው ረደላ ቀጣይ ህልሙ ራስ ደጀንንና የኪሊማንጃሮን ተራራ መውጣት ነው። ከአፍሪካም ተሻግሮ የኤቨረስትና ሂማሊያን ተራሮች የመውጣት እድለኛ ከሆነም አንታርክቲክ ላይ ኑሮን የመሞከር ህልም አለው። ሩቅ ይሁን ቅርብ ግን ለረደላና አብዛኞቹ የአዲስ ሃይኪንግ አባላት ህይወትስ ካለ ጉዞ ይቀጥላል። ለአሜሪካ ድምጽ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ።
ጋቢና ቪኦኤ ከአሜሪካ ድምጽ መደመጡን ይቀጥላል። አብራችሁን ስለሆናችሁም እናመሰግናለን። አሁን ከአንዲት ወጣት ጋር እናስተዋውቃችኋለን። ትዝታ አለሙ ትባላለች። በቡኖ በደሌ ዞን የበደሌ ከተማ ነዋሪም ናት። ከተለያዩ ደረቅ ቆሻሻዎች የተፈጥሮ ማዳበሪያ በማምረት በከተማው የሚገኙ እጽዋትን በመንከባከብ ላይ እንደምትገኝም ትናገራለች። ናኮር መልካን ያናገራት።
ወጣት ትዝታ አለሙ ከመቶ ዩኒቨርሲቲ በአፕላይድ ባዮሎጂ የትምህርት ዘርፍ ተመርቃ አንድ የመንግስት ምርምር ተቋም ውስጥ ከፍተኛ የቤተ ሙከራ ባለሙያ በመሆን ስራ መቆየቷን ገልጻለች። በአሁኑ ጊዜም ስራውን ለቃ በግል ስራ የምትተዳደር ቢሆንም በትርፍ ሰዓቷ በቤደሌ ከተማ ውስጥ የሚገኝ ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ ወይም ኮምፖስት በመቀየር እጽዋትን በመንከባከብ ላይ እንደምትገኝ ለጋቢና ቪኦኤ ገልጻለች። ወጣቷ እንዴት ወደዚህ ተግባር እንደገባችም በስልክ አብራርታለች። ጽንሰ ሐሳቡን ከመግለጽ ትጀምራለች ትዝታ።
የከተማ ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ ቀይሮ መጠቀም ሲባል የተለያዩ መንገዶች አሉት። እኔ ከዚህ ውስጥ ሁለቱን መንገድ ነው የምጠቀመው። ቨርሚ ኮምፖስቲንግ የሚባለውን እና ኢሞ የሚባል ቴክኖሎጂ አለ።
ምንድን ናቸው እነሱ?
ቨርሚ ኮምፖስቲንግ ማለት ቨርሚ ወርም የሚባሉ አሉ። ትላትሎች ናቸው፣ ኮምፖስት የሚሰሩ ትላትሎች ናቸው። እነዛ ትላትሎች ያንን የከተማ ደረቅ ቆሻሻ ወደ ኮምፖስት የመቀየር አቅም አላቸው። ሁለተኛው ቴክኖሎጂ ኢሞ ማለት ኢፌክቲቭ ማይክሮ ኦርጋኒዝም ናቸው። ፈሳሽ ነው። ፈሳሹ ይገዛና የመጠቀሚያ ሚችታለ የሚቀላቀል ነገር ብዙ ነገር አለው። በዛ ቆሻሻም ተደርጎ ወደ ተፈጥሮ ማዳበሪያ መቀየር ይቻላል። ከዚህ በፊት እንዲሁ አዘጋጅተን ማዳበሪያ በከተማ ውስጥ ባለው አበባዎች ውስጥ ጨምረናል። ጥሩ ፕሮግረስ አሳይተዋል። ያ ነገር ስራ ላይ መዋል እንደሚችል በእርሱ ላይ አይተናል። በተጨማሪም ደግሞ ኬሚካል አናሊሳቸው በላብራቶሪ ተሰርተዋል። እኔም ሰርቻለሁ። ከእኔ በላይ ባሉት ባለሙያዎችን ፕሩፍ ተደርጎ እዛ ኮምፖስት ውስጥ ያለው ኒውትረንት ለተክሎች ጠቃሚና አስፈላጊ እና ብቁ እንደሆነ አይተንበታል።
የከተማ የደረቅ ቆሻሻን መልሶ ጥቅም ላይ ማዋል ስላለው ጠቀሜታም ትዝታ እንዲህ ታብራራለች።
የመጀመሪያ የከተማ ደረቅ ቆሻሻ መልሶ ጥቅም ላይ ሲዋል ከተማዋና ጥሩና የተዋበች ትሆናለች። ያ ደግሞ ለነዋሪው ምቹን ይፈጥራል። ሁለተኛ የከተማ ግብርና ማስፋፋት ይቻላል። የከተማ ግብርናን በማስፋፋት ውስጥ ስራ አጥ የሆኑ ሴቶችን መጥቀም ይቻላል እዛ ውስጥ። ይህ ስንል ምንድን ነው? ሰው ባለው ትንሽ ቦታ ላይ ኮምፖስት ተጠቅሞ ቲማቲም፣ ሽንኩርት፣ ጎመን ማምረት ቢችል አንደኛ የራሱን ቀለብ ይችላል፣ ሁለተኛ ወደ ገበያም ደግሞ ቢቀርብ ኢኮኖሚካሊ ሰፖርት ያደርጋል ሴቶችን። ይሄ ደግሞ በሌላ አቅጣጫ የኑሮ ግሽበትን የመቀነስ አቅም አለው። ሶስተኛ የአየር ብክለትን የመቀነስ ጥቅምም አለው።
ይህንን ሀሳብ ለሚመለከታቸው የመንግስት አካላት ማቅረቧንና የሚያበረታታ ምላሽ ስለማግኘቷም ወጣቷ ገልጻለች።
ከከተማ አስተዳደሩም ጋር ከዞን ካሉት ከተማ ልማት ከሚሰሩት ጋርም አብረን እየሰራን ነው። እነሱም ከእነሱ የሚጠበቀውን ድጋፍ እያደረጉ ነው። ግን የፕሮጀክት ሰፊና በጣም ትልቅ ፕሮጀክት ነው የጻፍኩት ፕሮፖዛል። ወደ 10 ሚሊዮን የሚፈልግ ነው። 10 ሚሊዮን ብር ማለት ነው። እዛ ውስጥ ወደ 34 የሆኑ ስራ አጥ ሴቶች ተጠቃሚ ይሆናሉ። ያ ብቻ አይደለም። የዛ ፕሮጀክት ትልቁ ዓላማ እንደ ሌሎች ሀገሮች እኛም ኮምፖስትን አምርተን በኪሎ የሚሸጥበት ደረጃ የሚለውን ነው የመጨረሻ ዓላማው የዚህ ፕሮጀክት ማለት ነው። ወደ ሴቶቹም ደግሞ ሲመጣል ሴቶቹ እዛ ውስጥ ብቻ ሰርተው ገንዘብ ማግኘት ሳይሆን እቤታቸው ድረስ እንዴት ነው በሙያ ረድተናቸው ባላቸው መሬት ላይ የሆነ ነገር አምርቶ ኢኮኖሚካሊ እንዴት ራሳቸውን ማርከት ይችላሉ የሚል ጽንሰ ሀሳብም አለ።
አቶ በየነ ዳዲ የቡኖ ቤደሌ ዞን ከተማ ማስዋብና ጽዳት ቡድን መሪ ናቸው። ትዝታ ይዛው ወደ ጽህፈት ቤታቸው ስለሄደችው ንድፈ ሀሳብ እንዲህ ይላሉ።
ይህ ፕሮጀክት ደግሞ ፋይዳ ነው ያለ። ከተማ ንጽህና ለመጠበቅ ሊማወቅ ብዙ ፋይዳ ያለ። ፕሮጀክቱ በጣም ትልቅና በጣም አስፈላጊ የሆነ ፕሮጀክት ነው። ከድጋፉ ጋር ተያይዞ ኦልሞስት እኛም እንደ መስሪያ ቤት ድጋፍ እያገኘ ነው። ግን ፕሮጀክቱ ትልቅ ብር ስለሚፈልግ ከተማ ልማት ቢሮ ጋር ተነጋግረን ፈንድ ፈለግኝ ነው ተነጋግረን ያው የቀናች ላይም
ሴቶች ብዙ ነገሮችን አንድ ላይ ሊሰሩና ስኬታማም ሊሆኑ ይችላሉ ትላለች ትዝታ። መልእክትም አስተላልፋለች።
በአጠቃላይ ሴቶች ብዙ ነገር በአንድ የመስራት አቅም አላቸው። እናም ቤት ውስጥ ሁለት ልጆች አሉኝ። ቤት አለን። ራሴ ነኝ ማኔጅ የማደርገው ቤቴን። ይህን ፕሮጀክት ከጎን እሰራለሁ። ሌላ ደግሞ ተጨማሪ የሚኖርበት የራሴ የሆነ ስራ አለኝ። አብቃቅቶ መጠቀም ነው። ሰዓቴን አብቃቅቼ ነው የምጠቀመው። ባስነሳ ከስንት እስከ ስንት ሰዓት ማድረግ አለብኝ፣ ከዛ የት መሄድ አለብኝ ምናምን የሚለውን አጅስት አደርጋለሁ። በዛ መንገድ እጠቀማለሁ። ጫና አለው እንደ ሴትነት እዚህም እዛም ስትሮጥ ብዙ ቻሌንጆች አሉ። ግን ከብዙ ቻሌንጅ በኋላ የሚመጣው ነገር ደግሞ ደስ የሚል ነው። ሴቶች ደግሞ ብዙ ነገሮችን አንድ ላይ የማስኬድ አቅም አላቸው።
ለወደፊቱም ደረቅ ቆሻሻን ወደ ተፈጥሮ ማዳበሪያ የሚቀይር ማምረቻ ለማቋቋምና ለብዙ ሴቶች የስራ እድል ለማመቻቸት ሀሳብ እንዳላት ገልጻለች ወጣቷ። ለአሜሪካ ድምፅ ናኮር መልካ ካምቦ።
አብረን ስላመሸን ደስ ብሎናል። ሀብታሙ ዝዩን በመስተንግደው፣ ኤልያስ አስማር በቅንብሩ አብረናችሁ አምሽተናል። ትዝታ በላችሁ ደግሞ የመርሃ ግብሩ ዋና አዘጋጅ ናት። የነገ ሰው ይበለን። መልካም ምሽት ይሁንላል።
Tuk tuk ashin wa